የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ኢትዮጵያን ድምጽ ሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማው ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ጀመር። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ዝግጅታችን እንደተለመደው በአሸናፊ ዜና እንጀምራለን። አሸናፊ፣ አንተ እንደምን ሰንብታል? አንተ ወደ ዜናው አምራለን።
በመላው ዓለም በድረገጽ የምትከታተሉ ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰምታችኋል? በኢትዮጵያ የጊዜ አቆጣጠር ዕለቱ ረቡዕ ሚያዝያ 10/2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ የህዝብ ተወካዮች ምክር ቤት ነገ አዲስ አፈ ጉባኤ ይመርጣል፣ የካቢኔ አባላት ሹመትንም ያጸድቃል ተብሎ ይጠበቃል። የግል ባለ ሀብቱ የኢኮኖሚው ዋስትና በመሆኑ መንግስት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ጠቅላይ ሚኒስትር ዶክተር አብይ አስታወቁ። የኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ሹመቶችን አጽድቋል የሚሉት ናቸው። ሌሎች ዜናዎች አሉን። ዶክተር ሁሉ ሰሞኑ አበይት የሀገር ቤት ጉዳዮች ብለን እንወያያለን። በቅድሚያ ዜናዎችን በዝርዝር የህዝብ ተወካዮች ምክር ቤት ነገ በሚያደርገው መደበኛ ስብሰባ አዲስ የምክር ቤቱን አፈ ጉባኤ ይመርጣል ተብሎ ይጠበቃል። ምክር ቤቱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያቀርቧቸውን እጩ የካቢኔ አባላት ሹመትን ተቀብሎ ያጸድቃል ተብሎ ይጠበቃል። በተጨማሪም በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የአስፈጻሚ አካላትን አደረጃጀት፣ ስልጣንና ተግባር እንደገና ለማሻሻል የተዘጋጀ ረቂቅ አዋጅንም ተመልክቶ ያጸድቃል ተብሎ ይጠበቃል። የግል ባለሀብቱ የሀገሪቱ የኢኮኖሚ እድገት ዋስትና በመሆኑ በአሰራርና በህግ ያሉ ችግሮች እንዲፈቱ መንግስት እንደሚሰራ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከግል ባለሀብቶች ጋር በሸራተን አዲስ በንግድና ኢንቨስትመንት ዘርፉ ላይ ተወያይተዋል። በውይይቱ ላይ የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ፕሬዚደንት ኢንጂነር መላኩ አዘው በንግድና ኢንቨስትመንት ላይ በሚስተዋሉ ችግሮች ዙሪያ ያዘጋጁትን ትናንትና ጽሁፍ አቅርበዋል። በዚህም የውጭ ምንዛሪ አቅርቦት እጥረትና የአጠቃቀም ችግር፣ የብድር አቅርቦት ችግር፣ የአገልግሎት አሰጣጥ ችግርና የኢንቨስትመንት ዋስትና አለመኖር የዘርፉ ዋነኛ ችግሮች መሆናቸውን ጠቅሰዋል። ከዚህ ባለፈም ከሀገር ውስጥ ባለሀብቶች ይልቅ ለውጭ ባለሀብቶች የሚሰጠው ድጋፍ ሌላው የዘርፉ ችግር መሆኑን ተጠቅሷል። የንግዱ ማህበረሰብ ተወካዮችም በንግድ ዘርፍና በአጋጠሙ ችግሮች ላይ ለጠቅላይ ሚኒስትሩ ጥያቄዎች አቅርበዋል። የውጭ ምንዛሪ አቅርቦትና አጠቃቀም፣ የብድር አቅርቦት፣ የአገልግሎት አሰጣጥ ችግር፣ ያልተገባ የንግድ ብድር፣ በኢንቨስትመንቱ መስክ የሚታዩ ችግሮችና መሰል ጉዳዮች ላይ ጥያቄዎች ቀርበዋል። የኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ሹመቶችን መስጠቱን አስታውቋል። የክልሉ የመንግስት ኮሚኒኬሽን ቢሮ እንዳስታወቀው ሹመቶች የተሰጡት የክልሉን የማስፈጸም አቅም ከፍ ለማድረግ ነው። በተጨማሪም የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን ለመቅረፍ እንዲሁም የክልሉ መንግስት ለፌዴራል መንግስት የሚያደርገውን አስተዋጽኦ ከፍ ለማድረግ መሆኑን ቢሮ አስታውቋል። የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር የነበሩት ዶክተር ነገሪ ሌንጮ የኢትዮጵያ የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሆነው ተሹመዋል። ኢትዮጵያ ከሰሃራ በታች ካሉ የአፍሪካ ሀገራት በአውሮፓውያኑ 2018 ዓ.ም ፈጣን የኢኮኖሚ እድገት የማስመዝገብ መሪነትን ከጋና እንደምትረከብ ዓለም አቀፉ የገንዘብ ተቋም ተነበየ። ዓለም አቀፉ የገንዘብ ተቋም ኢትዮጵያ በአውሮፓውያኑ 2018 8.5% የኢኮኖሚ እድገት እንደምታስመዘግብ ተንብዋል። በአፍሪካ ሁለተኛዋ የግዙፍ ኢኮኖሚ ባለቤት የሆነችው ጋና ደግሞ 6.3% የኢኮኖሚ እድገት ታስመዘግባለች ያለው ተቋሙ፣ ይህም ባሳለፍነው ጥቅምት ወር ከተተነበየ 8.9% እድገት ያነሰ ነው ተብሏል። እንዲሁም አይቮሪኮስት 7.4% እድገት እንደምታስመዘግብ ነው የተተነበየው። ይህም ተከትሎ ዓለም አቀፉ የገንዘብ ተቋም ኢትዮጵያ የምታስመዘግበው 8.5% የኢኮኖሚ እድገት ከሰሃራ በታች ካሉ የአፍሪካ ሀገራት መሪ ያደርጋታል ብሏል። ዓለም አቀፉ የገንዘብ ተቋም አክሎም ከሰሃራ በታች ያሉ የአፍሪካ ሀገራት በአጠቃላይ በአውሮፓውያኑ 2018 3.4% እድገት ያስመዘግባሉ ሲል ትንበያውን አስቀምጧል። በመጨረሻም የኢፌዴሪ ጠቅላይ ሚኒስትር አቶ ደመቀ መኮንን ከተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ጋር ተወያዩ። በውይይታቸው በኢትዮጵያ ስላለው ሰብአዊ አገልግሎት ድጋፍና በዘላቂ ልማት ዙሪያ መክረዋል። ከዚህ ባለፈም የሁለትዮሽ ቀጠናዊ አጉራይና ዓለም አቀፋዊ ጉዳዮች ላይም ተወያይተዋል። ምክትል ጠቅላይ ሚኒስትሩ ኢትዮጵያ አሁን ላይ የያዘችውን የልማት አቅጣጫ ይዛ እንደምትቀጥል በዚህ ወቅት ተናግረዋል። የተመድ ምክትል ዋና ጸሐፊ አሚና ማህመድ በኩላቸው የመንግስታቱ ድርጅት የኢትዮጵያን የልማት ጉዞ እንደሚደግፍ ገልጸዋል። እንግዲህ ዘውዱ ለነሱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡ ኢትዮጵያን ድምጽ ሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግግር ሙዚቃ በኋላ።
pam 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 pam
አድማጮች የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችንን ከተላለፈ ሸናፊ ይሰማል?
ይሰማኛል።
እሺ። በትላንትናው ዕለት በሞያሌ አካባቢ ቦምብ ፍንዳታ ተፈጥሮ 4 ሰዎች በመሞታቸውና ከ50 በላይ መቁሰላቸውን እየተገለጸ ነው። እንዲሁም በዛው አካባቢ በተለያዩ ቦታዎች ላይ እንደዚሁ ግጭቶች እንዳሉ እየተወራ ነው ያለው። ትላንትናም የተለያዩ ዜና ምንጮች እንደሚናገሩትም ወደ ባለፈው ተፈጥሮ በነበረው ክስተት ወደ ሞያሌ ሄዶ የነበሩት ወደ ኬንያ ሄዶ የነበሩትም ሰዎች ይመለሳሉ በሚባልበት ሁኔታ አሁን ደግሞ የማይመለሱበትም ሁኔታ እየተመቻቸም የሚያስመሉት አንዳንድ ፍንጮች አሉ። እንዴት ነው ያያያቸውና ይሄ ሰላማችን ሰላም ይያልን በመንልበት ጊዜ እንደገና ደግሞ ሆከቶች መፈጠራቸው ወዴት ያመራን ነው ያለው? ከዛ ግን ምን ጀምረው እንዴ?
እሺ እንግዲህ በአገሪቱ አሁን ሰላም አለ። በተለይ ከአንድ ወር ወዲህ ያለው የሰላም ሁኔታ በተለይ ደግሞ ከ15 ቀን ወዲህ የበለጠ አስተማማኝ የሆነ ሰላም ያለበት ሁኔታ ነው ያለው። የጠቅላይ ሚኒስትሩ ሹመት ደግሞ የበለጠ ይህንን በጣም አረጋግቶታል። ያው ተስፋ ለውጥ የሚጠበቅበት ሁኔታ ነው ያለው። ሁሉም ሰው አሁን በሀገሪቱ ያለው ሁኔታ ተስፋ ሰጪ ነው እያለ ነው። እንግዲህ ቀደም ሲል የነበረው ደግሞ ስጋት ላይ ይጣላ ቀውስ ነበር። እኛም በተደጋጋሚ ስናወራው እዚህ ጋር ፈረደ ስትል ሌላ ቦታ ጋር ይነሳል። እንደ የአስቸኳይ ጊዜ አዋጅ ቢታወጅ እንኳን ሊመልሰው ይችላል ወይ እስክንል ድረስ መንግስትን ጫና በማሳደር ህግ የማስከበር አቅሙን የማዳከም ህግን ማስከበር እንዳይችል የማድረግ ሁኔታዎች ስለነበሩ የአስቸኳይ ጊዜ አዋጅስ ቢሆን ያው ህግ አይደለም ወይ እሱስ በሱስ መቆጣጠር ይችላል ይቻላል እስከምንልበት ደረጃ ድረስ ቀውስ ነበረ። እንግዲህ አሁን ቀውስ ውስጥ የመውጣት አቅጣጫ ነው የሚታየው። በዚህ ሁኔታ እንግዲህ ቀውስ መኖሩ የሚፈልጉ ሰዎች አሉ። ሰላም መኖሩና መረጋጋቱን የሚፈልጉ በርካቶች እንደዚህ ያህል መጠናቸው ይለያይ ቁጥራቸው ይለፍ እንጂ ቀውሱን የሚፈልጉ ቡድኖች ደግሞ አሉ። ከቀውሱ ሊተረፍ ይችላል ብለው ያሰቡ ቡድኖች አሉ። እነሱ ቀውሱን ይፈልጉታል። ስለዚህ አሁን የበቀደሙ የሞያሌው የትላንትና የሞያሌው ጉዳይ እዛ አካባቢ እንደዚሁ እንደገና በዚህ በቦረና ጎሳዎች መካከል ግጭቶች የመቀስቀስ ነገር ይታያል። እንደው የስራ ማቆም አድማ የሚመስሉ ነገሮችን ይደረጋል። ሌሎች ሚዲያዎችንም ስታያቸው አሁን እየተረጋጋ በመጣው ሰላም ላይ እና በህዝቡ ላይ
መተማመን
ነው የራሱ አመለካከት ተስፋ ያሳደረው ሰው አዲስ የተመረጡትን ጠቅላይ ሚኒስትር በጥርጣሬ እንዳይና ሁከትን ለመቀበል እንዲዘጋጅ የማድረግ ነገር እናንተ አካባቢ ያሉ ሰዎች እየሰሩ ነው። እነዚህ ነገሮች ቀውሱን የሚፈልግ አካል መኖሩን ያሳያል። በሌላ በኩል ደግሞ ቀውሱን እንደ መልካም አጋጣሚ ተፈጥረው አይ መንግስት እዚህ ቀውስ ውስጥ ከተላልና ከዚህ ቀውስ መውጣት ስላልቻልን ብሔራዊ የሽግግር መንግስት ይመስረት የሚሉ ቡድኖች ነበሩ። እነዚህ ቡድኖች እንግዲህ ሰላም እየተረጋጋ ሲመጣ የሽግግር መንግስት ቢሉ ለምን የሽግግር መንግስት የሚያስፈልገው? መንግስት ይኸው ሀገሪቷን እያስተዳደረ ነው፣ ቀውስ የለም ይባላሉ። ስለዚህ ያ የሽግግር መንግስት ስልማቸው ከወራት ጀምሮ ሲደራደሩበት የነበረው ነገር ይዘውት አዲስ አበባ ሲደርሱ ቀውሱ በርቷል። ስለዚህ ቀውሱ ይፈልጋል። አሁን እዚህ ሀገር ውስጥ ያሉትን ባልሆነ ጅልልህም ይህንን ቀውስ የሚፈልጉ ሰዎች ስላሉ ቀውሱን ለማጋጋል የሚፈጥሩት ነው ብዬ ነው የምገምተው። አንድ ነገር ልጨምርልህ። እነዚህ የሽግግር መንግስት ይመስረት የሚሉ ቡድኖች ቀውስ ካለ ብቻ ነው ይህ ነገር ሊሳካላቸው የሚችለው። እንግዲህ ረጅም ጊዜ ሲያበስሉት ከርመው አሁን ቀውስ ከጠፋ በኋላ እዚህ ሀገር ደርሰዋል። እንደውም በቀደም ከትላንትና ለቪኦኤ መግለጫ ይሰጡ ነበር። የአራት ፓርቲ የሰማያዊ ፓርቲ፣ የኢራፓና የኦሞ ምናምን የሚባል አንድ ድርጅት እና የኢትዮጵያ ሁሉን አቀፍ የብሔራዊ መግባባትና የሽግግር መንግስት ምስረታ አስተባባሪ ኮሚቴ ሁሉ አቋቁመዋል። ቀውስ ከሌለ የሽግግር መንግስት ለምንድን ያስፈልገዋል? ጊዜው ሲደርስ ምርጫ ተፎካከራና አሸንፈህ መንግስት ትመሰርታለህ እንጂ ምንድን የሽግግር መንግስት ነው የሚባሉት? እና እነዚህ ነገሮች አንድ ላይ አድርገህ ስታያቸው ካውስ እንዲፈጠር የሚፈልጉ ሰዎች አሉ። ካውስ ከተፈጠረ የሽግግር መንግስት የሚለው ነገር መሰረት ያገኛል። ያዘልቃል ያዘልቅም ይላል መሰረት ያገኛል። ከዛ በኋላ ብዙዎቹ ሰዎች ስለ ኢትዮጵያ ዘላቂ ሁኔታና ስለ ህዝብ ደንብ የለውም፣ ሁሉም ስልጣን ነው በሽግግር መንግስት ውስጥ ስልጣን በምርጫ ሳይሆን በቅርጫ ስለሆነ ያው በቅርጫ ትንሽ ትንሽ እንዲሆን እናደርጋለን የሚፈጸም ያላቸዋሉ ሁሉ ስልጣን ይኖሩዋሉ።
በተለያየ መልኩ ሲወራ የነበረውና ሲነገር የነበረው ባለፉት ሁለት ዓመት መሰረታዊ ለውጥ ስር ነቀል ለውጥ እየተባለ ነበር በተደጋጋሚ የሚወራው። የዛ ሂደት እንዳይሆን የታገደበት አሁን የመጣው የጠቅላይ ሚኒስትሩ ሹመት የጠቅላይ ሚኒስትሩ አነጋገር ነገሮችን እየለወጠ በመጣበት ሰዓት ነው እነዚህ ነገሮች የመጡት። እርግጥ አንተ ያልከውን ላነሳልን ነበር እኔም ቀደም ከግድ ለማንኛቸውም በትላንትና ሁለት የመላው ኢትዮጵያ ድርጅት ሰማይ ፓርቲ ኢራፓና የአንደኛው ደግሞ የደቡብ ኦሞ የኦሞ እነዚህ አንድ ላይ ሆነው ስለ ኦሞ ድርጅት በማቀው ነገር የለም። ሌሎቹ ግን ኢራፓ ሰማይ ፓርቲና መላው ኢትዮጵያ ድርጅት መሪዎቹ አሜሪካን ሀገር ከርመው ነው ሄዱት። ሁለት ወር በላይ ከርመው ነው ሄዱት። እንደውም የሸዋስ በቀደመታ መልስ በቃለ ምልልሱ ላይ የኤችአር ህግ እንዲወጣ የተናገረበት ወንም ምክንያት እሱ መጥቶ አሜሪካን ሀገር ለጎብኝት ብሎ መጥቶ ግን ያደርገ የነበረው ከሌላ መንግስት ጋራ ወይንም ሌላ የውጭ ሀገር መንግስት ኢትዮጵያ ላይ ጫና እንዲያደርግ ወይንም ደግሞ ህግም ጦርነት ይታወጅ ብሎ ቢል እንኳን የአሜሪካን መንግስት አያረጋውም እንጂ እንደዚህ አይነቶችን ትብብሮች ለማድረግና በዛው መጠን ደግሞ የሰላማዊ ትግልን ስልጣና ለመውሰድ እንደመጡ ነበሩ። ያንን ነገር ይዘው ነው ተመልሰው አሁን ሄደው ይሄ የሽግግር መንግስት ወደሚለው አቅጣጫ ለመሄድ የፈለጉበት። የዛ ላይ ግን አንድ መነሳት ያለበትና አንተም ከመታቀው ብንዋይበት አድማጮችም መልስ መስጠት ያለበት ማወቅ ያለባቸው ነገር በትላንትናው መግለጫ እንደሰማሁት ከሆነ የኢትዮጵያ ፕሬዚዳንት ተከበሩ ዶክተር ሙላቱ ተሾመ ይሁንታ እንደሰጧቸው እና እሳቸው እንደሚተባበሩ አይነት አድርገው ነው የተናገሩትና በመንግስት በኩል ወይም በፕሬዚዳንቱ ቢሮ በኩል የመጣ ነገር የለም። ፕሬዚዳንቱ ይሄን ያህልስ አልፈው ይሄዳሉ ወይ? ሄደው የሽግግር መንግስት እናቋቁማለን ለሚሉ ሰዎች እቁና ይሰጣሉ ወይ? አንድ ሁለተኛ ነገር ቢሰጡ ከዚህ በፊት ካለው ተሞክሮ ከዶክተር ግዛው ማን ነው በዛብህ ተሞክሮ የቀድሞን ፕሬዚዳንት ያሳሳቱ የሳቸውና እሳቸው ግሩፖች የነበሩበት ስብስቦች እንደነበሩ እናስታውሳለን። አሁንስ እንደነዚህ አይነት ነገሮች እንዴት ነው እስከመቼ ድረስ ነው እዚህ ውስጥ ልንሄድ የምንችለውና የመንግስት ስልጣን የቱን ያህል ነው? እንደው ዝም ብሎ እንደው ተነስቶ የሽግግር መንግስት ከተማ ውስጥ ቁጭ ብላት ይችላል እንዴ? እንዴት ነው ህጋዊ የፖለቲካ ድርጅት መሆን በምርጫ ተወዳድሮ ማሸነፍና ስልጣን መውሰድ መስሎኝ ነበርና ወደ ቅርጫ ለምን ተገባ ነው እንዴ? እሱንም አንድ ላይ እንድታይልኝ ፈልጋለሁ። ከህጉም አኳያ ከዚህ ፊት ደጋግመን ስለተናገር ነው ደግሞ ማስተዋወሱ የተሻለ ነው። ለምን ወደሚለው ነገር በኋላ ከምንሄድ
ወደ ፕሬዚደንቱ እውቅና ሰጥተዋል ያሉት የሽግግር መንግስት እንዲመሰል ስልጣን ላይ ያለው እንግዲህ ርዕሰ ብሔር ናቸው። ለምስሉ ርዕሰ መስተዳድር ናቸው። ርዕሰ ብሔሩ የሽግግር መንግስት ይቋቋም ብሎ ፈቅዶልናል። የመጀመሪያ ደረጃ ፕሬዚደንቱ እኔ በርዕሰ መስተዳድርነት የምመራው ሪፐብሊክ ታሶ ሌላ መንግስት ይቋቋም ሊሉ አይችሉም። መሆን ባለው ሁኔታ
እንዲቋቋም የመስማማት አዝማሚያ ሊኖራቸው አይገባም።
ይህን ሊሉ አይችሉም። ግን እንደዚህ ሀገር ውስጥ መንግስትም ሰላም ሊያመጡ የሚችሉ ነገሮች፣ ሀገራዊ መግባባትን ሊያመጡ የሚችሉ ነገሮችን ጥሪ እያደረገ ስለሆነ እንደው ወደ መግባባት እዚህ አሁን የምትጠይቅ በመካከላችን ያለ መሸካከሮችን ሊያጠፋ የሚችል ስብሰባ ብናደርግ ሲል አይ እንደው መጥፎ አይደለም ሊሉ ይችላሉ። ከዛ ውጭ ግን ከዚህ አሁን ካለው መንግስት ላይ ስልጣን የሚረከብ የሽግግር መንግስት ለመመስረት ሸንጎ እንቀመጥ ብለው ሲጠይቋቸው እሺ ሊሉ አይችሉም። ምክንያቱም አይ አፍሮፊን ተሰብሰቡና የማለት ያለው ከአንድ ርዕሰ መስተዳድር ቃል ሲገቡም እንደዚህ ሊያደርጉ አይደለም። በቃ እየተሰጣቸው ለገ መንግስት እየተሰጣቸው ስልጣን አለ አገሪቷን ይመራሉ።
ህገ መንግስቱን ለማክበርና ለማስከበር
ተወካዮችን ምክር ቤት እንኳን ሌላ ምርጫ ማድረግ እንኳን ቢያስፈልግ ይሄው መንግስት ይያለ ሌላ ምርጫ ይሄው መንግስት ምክር ቤት የመሰረተው መንግስት ሌላ ምርጫ እንዲካሄድ ያደርግ ይችላል። ይሄ ህገ መንግስት አሁን ምርጫ ሊያደርግ ይችላል። እሱም ሊሸነፍ እንደሚችልበት እያወቀ ምርጫ ሊያደርግ ይችላል። ይሄ በየትኛውም ሀገር የሚደረግ ነው። እንግሊዝ ውስጥ እንደተደረገ
ባለፈው
ድሮም ያላትን እስክታጣ ድረስ ያሳጣትን ምርጫ እንዲካሄድ አድርጋለች። ስለዚህ አሁን ያለውን ምክር ቤት ጠቅላይ ሚኒስትሩ በት ነው በአጭር ጊዜ ውስጥ ሌላ ምርጫ እንዲደረግ ሊያደርጉ ይችላሉ። ከዚህ ውጭ ግን የሽግግር መንግስት መመስረትና ይሄኛው መንግስት ስልጣኑን እንዲሰጠው የሚያደርግ ምንም የህግ አግባብ የለም። ስለዚህ በህዝብ ውክልና ስልጣን የያዘና በህዝብ ውክልና ስልጣን መያዙ ላይ እምነት ያለው መንግስት እዚህ አዲስ አበባ ላይ ተቀምጦ የሽግግር መንግስት መስርቱና ስልጣንን ውሰዱ ሊል አይችልም። አንደኛ ስልጣኑን ህዝብ ነው የሰጠው፣ በፈለገው ጊዜ አይደለም። እዛ ህጉ ላይ በተቀመጠው መሰረት አይ እስኪ ውክልናው እንደገና ይረጋገጥልኝ ብሎ ምርጫ ሊያካሄድ ይችል ይሆናል። ከዛ ውጭ ግን ዝም ብሎ አንስቶ የሽግግር መንግስት ብሎ ሊሰጥ የሚችልበት ሁኔታ የለም። ምናልባት በኃይል ገልብጦ ሀገሪቷን አተረማምሶ ሌላ የሽግግር መንግስት ሊመሰረትበት ሁኔታ ሊኖር ይችላል። የኃይል ጉዳይ ስለሆነ የህግ ጉዳይ አይደለም፣ የኃይል ጉዳይ ነው። ከዚህ ውጪ ሌላ በሰላማዊ ኑና እስኪ የሽግግር መንግስት መስርቱ ሊያስብሎ የሚችልና ይህን እንግዲህ ሊስማማበት የሚችል አንድ ማግባብ የለም። በዚህ ላይ ፕሬዚዳንቱ እዚህ እንደዚህ አይነት ጉዳይ ላይ የመስማማት ስልጣን የላቸውም። ስልጣናቸው እኮ ንጉሠ ነገሥት እኮ አይደለም። እነዚህ በርዕሰ መስተዳድር በህገ መንግስቱ ላይ የሪፐብሊኩ ፕሬዚዳንት ስልጣንና ተግባር ተብሎ የተቀመጠ ነው። የጠቅላይ ሚኒስትሩም የጠቅላይ ሚኒስትሩ ስልጣንና ተግባር ተብሎ ተቀምጧል። ከዚህ ውጭ ሊሄዱ አይችሉም። የህዝብ ተወካዮች ምክር ቤትም የራሱ ስልጣንና ተግባር አለ። የህዝብ ተወካዮች ምክር ቤት እንኳ የሽግግር መንግስት እንዲመሰረት መውሰን አይችልም። ማንም አይችልም። ይህንን የማድረግ ስልጣን የለውም። በዚህ ላይ አንድ እነዚህ ሁልጊዜ የሽግግር መንግስት ይመስል መንግስት ቁልፉን እዛ 4 ኪሎ አስቀምጦልኝ ይሂድ የሚሉት ሰዎች የሚረሱት ነገር የሰማያዊ ፓርቲ የማያውቁት እኔ እኮ በጣም የምፈራቸው ወደ ማስተዳደር ለመምጣት ሲያስቡ ኢትዮጵያን እንኳን አያውቃትም። አሁን ብሔራዊ ክልላዊ መንግስታት አሉ 9። እነዚህ 9 ብሔራዊ ክልላዊ መንግስታት ናቸው የፌዴራል መንግስቱ ላይ የመሰረቱ። የፌዴራል መንግስቱ ከእነዚህ ላይ የተሰጠ ስልጣን እንጂ በራሱ ምንም የለውም። የፌዴራል መንግስቱ አፈረስን ብለው እዚህ አዲስ አበባ ላይ የሽግግር መንግስት አቋቁመናል ቢሉ እንደ አጋጣሚ እንኳን ምንድን ነው የሚሆነው? ህገ መንግስቱ ፈርሷል ነው የሚሆነው።
ትክክል።
ህገ መንግስታዊ ስርዓቱ ፈርሷል ነው የሚሆነው። ስለዚህ በህገ መንግስቱ መሰረት የፌዴራል መንግስቱን የመሰረቱት 9 ብሔራዊ ክልላዊ መንግስታት የራሳቸውን ክልል እንዲያዙ ይቀሩና ህገ መንግስቱ ስለሌለ በየራሳቸው መንግስት ዲክሌር ማድረግ ይችላሉ። ከዛ በኋላ ና ብትለው አይሰማህም። ስለዚህ አገር ይፈርሳል እንጂ እነሱ የሚያስቡት ሊሆን አይችልም። ነባራዊ ሁኔታ ግን ይህንን የሚፈቅድ አይደለም።
መላክተኞች
ይሄ ጉዳያቸው ህዝብን አደናግሮ ሌላ ነገር ውስጥ ሳይከት ፕሬዚዳንቱም ያሉትን ነገር ግዴታም አለባቸው። ምክንያቱም ይሄ ነገር ተነግሯል። በዚህ ጉዳይ ላይ ምንድን ነው ያሉ ንገሩ። መግለጫ መስጠት አለባቸው። የፕሬዚዳንት ጽህፈት ቤት ቃል አቀባይ መረጃ መስጠት አለበት። ይሄ ጉዳይ እዚህ ሀገር ውስጥ ተቀምጠው የሽግግር መንግስት እንመሰረታለን እያሉ ከውጭ ጋር የሚንቀሳቀሱ ሰዎች ጉዳይ ላይ መንግስትም የፌዴራል መንግስቱ አቋሙን ማሳወቅ አለበት። መንግስት ኮሚኒኬሽን ጉዳዮች ጠቅላይ ሚኒስትሩም ግልጽ ነገር ማስቀመጥና በህግና በህግ ብቻ የሚመራ ሀገር ስለሆነ እንደዚህ አይነት ነገሮችን ዝም ብለህ መታገስ የለብህም። ጠባ ሊያስገኝ የሚችሉ ነገሮችን እየተከተልክ ለዛን አቤት በቃ ይህንን እኮ ፈቀደ የሚያስብል በኋላ ግን ስርዓቱን መቆም ያሳጥቶ ሀገሪቷን የሚያፈርስን ነገር መፍቀድ የለብህም።
መፍቀድ ብቻ ሳይሆን
ሌሎችም
አንድ ትልቅ ችግር በኢህአደግ አካባቢ ያለው እኮ እንደነዚህ አይነት መግለጫዎች በሚወጡበት ጊዜ ወይንም ደግሞ ዜናዎች በሚወጡበት ጊዜ ቶሎ ወጥቶ ይሄ ነገር አላደረግኩኝም አልተደረገም ብሎ አይልም። አሁን የጠቀስከው ነገር የፕሬዚዳንቱ ቢሮ አሁን ከቤት እስከወጣሁ ጊዜ ድረስ ምንም ነገር የወጣ ነገር የሰማሁት ነገር የለም። ግን እሳቸው ተናገሩ ከእሳቸው ፈቃዳቸውን ለግሰዋል የተባለበት ዜና ግን በእያንዳንዱ ድረ ገጽ ላይ በቀይ መስመር ተሰምሮበት ነው የተቀመጠው። አባ ይሄ አደጋ አለው። አደጋው አንደኛ ነገር ታስታውስ እንደሆነ የሙስሊም ጥያቄዎች ከፌደራል ጉዳዮች ጋር ተነጋገረ ተደራድር ያለውና አውቀና ነበርኝ ብሎ ያለ ጊዜ ጋበት አስተዋሰለ የዛን ጊዜ አው እንግዲህ ተመልከት አሁንም ፕሬዝዳንቱ አውቀና ሰጥተውናልና ሌላው መንግስት ሌላው አካል ከለከለን ወደሚል ጭቅጭቁስ ሊገባ ነው። የውጭ ማካላት ሆነ አገር ውስጥ ያሉ ጋዜጦች እነዚህን ደግሞ ጠለቅ ብለው ገብተው ይሄ ነው ይሆነው ብለው ለምን የማይናገሩበት አገር ስለሆነ ያለ ነው ችግራችን የባሰን የሚሄደው። እሱ ለጨምር ከሱ ለቀደም ያነሳው አንድ ጉዳይ ነበርና ያስቸኳይ ጊዜ አዋጁን በጣሰ መልኩ ሁለት የአቪዬሽን ሰራተኞች በትላንትናው ዕለት ስራ ላለመስራት ወስነው የአገሪቱ የአየር ትራፊክ ለሁለት ሰዓት ያህል እንደ ሪፖርተር ሁለት ሰዓት እንደ አቪዬሽን ባለስልጣናት 40 ደቂቃ 45 ደቂቃ የሚል ያህል ለሚል ሰዓት ተቋርጦ ነበር። አሁን እነዚህን ነገሩ ተመልከታቸው ቅድም ያነሳው ምንድን ነው ሰላም የሚፈልግ ህዝብ እንዳል ያለውን ያህል ሰላም የማይመጣበት ነገር የሚጭሩ ደግሞ አሉ ብለህ ነበር። ከዚህ በፊት ስናና በተደጋጋሚ የምናነሳቸው የነበሩት ነገሮች ቢኖሩ ምንድን ነበር ሊሞክሮሲ በዚህ በኩል ይሄን መንግስት እኮ በዚህ ሊሞክረው የቱን ያህል ለጎዳው ይችላል ወይ የቱን ያህል ሊኮረኩም ይችላል የሚሉ አካሄዶችም ያሉበት ይመስላል። አሁን ይሄን ነው ያመጣው ለምንድን ነው የዚህ የኦሮሚያ ክልል የሞያሊን ተመልከተ የሰላም መጣ ሲባል ሰው ወደ ሀገሩ ተመለሰ ሲባል ሰዎች እንዳይመለሱ ወይንም ደግሞ ተመልሰው እንዲወጡ የሚያደርጉ አካላት አንድ ሰላም የሚበርዙ አሉ። እንደነ ቪኦኤ አይነቶቹ ደግሞ በተቻላቸው መጠን ቃላቶችን ቆርጠው በዛ ላይ ውይይት እንዲካሄድ የሚያደርጉበት ነገር አለ። በሌላ መልኩ ደግሞ በውይይት መልክ አድርገው ደግሞ የሽግግር ሂደቶች እየተካሄዱ ናቸው ኢትዮጵያ ውስጥ የሚለውን ነገር ያስቀምጡልንም ያለ ነውና ከዚህ ከአቪዬሽኑ አሁን እንግዲህ የአስቸኳይ ጊዜ አዋጁን ያነሳሁት ለምንድነው አድማ ማረግ አትችልም። በተለይ እኔ አስተውሳለሁ አሜሪካን ሀገር የሬገን አድሚኒስትሬሽን በነበረበት ጊዜ ያየር ተቆጣጣሪዎች አሁን እንደኛ አይነቶቹ ተቆጣ ስራ አድማ ሲያደርጉ የዛን ሁለት ነው ያባረራቸው። ምንም ወዲያ ወዲህም ምልህ እንትም ታረግበት ነገር የለምና ይሄ የሰውን ህይወት አንደኛ ነገር የሰው ህይወት አየር ላይ ተንጠለጠለበት ነው። ሁለተኛ ነገር አገሪቱ የሚገቡት እነት የኢትዮጵያ አየር መንገድ መነሳትና ማረፍ ብቻ ሳይሆን ዓለም አቀፍ አየር መንገዶች ኢትዮጵያ ላይ የሚያርፉና የሚያቋርጡበትም ነው። እነዚህ ሁሉ ናቸው ተስተውል ከአገር ከአቅም ግንባታ ብቻ ሳይሆን ከራሳችን ከደህነታችን አኳያም አደጋ ላይ የሚጥለን ነውና ምን እየተደረገ ነው? እነዚህ ነገሮች የቀለማዊት የሚሉት የአሜሪካኖች የአሜሪካን ኤምባሲ እዛ ቆጭ ብሎ የሚያወሩ አይነት ነገሮቹ እስከ መቼ ድረስ ነው ዝም እያለ መንግስት የሚተው? አቶ ማነው ጠቅላይ ሚኒስትር አብይስ እንደነዚህ አይነት ነገሮችን በአስቸኳይ በቶሎ ብሎ መልስ የሚሰጡበት ነገር አይመጣም ወይ መምጣት ስለነበረበትም ወይ?
እንግዲህ ይሄ አሳሳቢ ነገር ነው። ይገርም የአስቸኳይ ጊዜ አዋጁ መኖሩ ብቻ አይደለም፣ አንዳንድ አገልግሎት ሰጪ ተቋማት የስራ ማቆም አድማ ማድረግ የማይችሉ አትችሉም። ለምሳሌ የአየር ትራፊኮች የስራ ማቆም አድማ ማድረግ አይችሉም። ምናልባት አስቀድመው አስታውቀው ሼጁል ሊስተካከል በሚችልበት ሁኔታ የበረራ ሼጁል ሊስተካከል በሚችልበት አይነት ሁኔታ በአንድ አራተኛ በምናምን ተብሎ ድርድር ተጀምሮ ሊቆም ይችል ይሆናል። ከዛ ውጪ ግን ድንገት ተነስተህ እንደ በስካቫተር መንገድ እንደሚጠርግ ሰራተኛ ኦር ለስላሳ መጠጥ እንደሚያመርት ፋብሪካ የስራ ማቆም አድማ ልታደርግ አትችልም። አንድ የህይወት ጉዳይ ነው። ሁለት የትራንስፖርት ጉዳይ የሌሎች ሰዎችን መብት በቀጥታ ነው የምትገድበው። የሌሎች ሰዎችን የመንቀሳቀስ የመዘዋወር የሌሎች ሰዎችን መብት የሚጋፋና ህይወትን አላደጋ የሚያጋልጥ ስለሆነ ለምሳሌ ኤሌክትሪክ ሀይል ፓወር የሚሰጥ ተቋም ዝም ብሎ ሊያቆመው አይችልም። ውሃ አይችልም። ይሄ በየትኛውም ሀገር ያለ ነው፣ በኢትዮጵያ የሚሆን የሚሰራ። ስለዚህ ሊያደርጉት አይችሉም። ይሄ ካለማወቅ ነው አሁን በቀደም ያደረጉት የሚል ግምት የለኝ። ጥቃቅን ሰበቦች ተፈልገው ይሄን ስትራይክ እንዲያረጉና እንዲሞክሩ አያገሪቷን ቀውስ ውስጥ መክተት ይፈልጋል። ይሄ እኮ ቀውስ ውስጥ በመክተትና ከዛ በኋላ ከቀውስ ውስጥ የምናወጣ መፍትሄዎች ነን ለማለት ስለሚመች ነው።
በሽምግልና
እና ሆን ተብሎ የሚፈጠር ቀውስን እነዚህን ሁለት ሶስት ትይዛለህ። አያውን መንግስት በጣም እንደሚጨነቀቅ ያውቃሉ ሰዎችን ማሰር ላይ እና የመሳሰሉት ላይ። ስለዚህ በዚህ ያደፋፍሯቸውና ምን ማረጋቸው የሚያስረኛ ከገር እየፈታ ነው ይሞክሩታል። እና ቀውስ ለመፍጠር ነው ከተፋካ ተፋካ ስንቀውስ ይፈጠራል ካልተፋካ ደግሞ ምን ላይ ይሞክራል። እና መፍትሄ ሆኖ ለመምጣት ከዚህ ቀውስ ውስጥ የምናወጣችሁ እኛንን ብሎ መፍትሄ ሆኖ ለመውጣት ቀውስ ይፈጠራል አለበት። ቀውሱ በራሱ ተፈጥሮ ሳይሆን መፍትሄ ሆኖ ሊመጡልን የሚፈልጉት ቀውሱን ፈጠው ከፈጠራችሁ ቀውሱ ውስጥ እናውጣችሁ ብለው ወደ ስልጣን የሚያመጣ መንገድ ፍለጋ ነው። አክቹአሊ አንድ እዚህ ሀገር ውስጥ ቀውስ ከተፈጠረ ከተፈታም ኢትዮጵያ ውስጥ ባለው ባለው አቅም እና አካላትና በህዝብ እንጂ በውጭ ሀገር በሚኖሩት ዳያስፖራዎች በፍጹም አይፈታም። አንደኛ እነሱም ደፍረውም አይመጡም። እነሱ ስርዓቱ እንዲፈርስ እንጂ መፍትሄ መሆን አይፈልጉም። መፍትሄ ነው ሊልኩል የሚችሉት ምናልባት እነሱ እንደ አምላክ ሆኑ
ሌላ
እና ቀውስ የመፍጠር አካሄድ ነው።
ሌላ እዛ ላይ ተወያዮቹ ትላንትና እናቶ ዶክተር በዛ በሲናገሩ ሰማቸው አሜሪካን አገር ካሉ ትውልድ ኢትዮጵያኖች ጋራውና ኢትዮጵያኖች ጋር እናሉት አሜሪካን ያለ ትውልድ ኢትዮጵያዊ አሜሪካዊ ነው ሌላ ነገር የለው። አብ የአሜሪካ ዜጋ የሆነ ሰው ለኢትዮጵያ ስለ ኢትዮጵያ ፖለቲካ የሚደራደርበትና የሚያወራበት ምንም ምክንያት የለውም። ይሄ ፈረንጆች አድርጎ የተባሉት ነገር ለማድረግ መሮጥና መጣጣሩ በጣም እኔ አንዳንዴ ኢትዮጵያዊነት የሚባለው ነገርና ስለ ኢትዮጵያ እንቆረቆራለን የሚሉ የፖለቲካ መሪዎች ነን ባዮች ይሄን ነገር ሳውቁት ቀርቶ አይደለም። ግን አንዳንዴ ደግሞ ድህነቱ ከድህነቱም ለመላቀቅ የሚደረግ ሊሆን ይችላል። እርግጥ አቶ የሽዋስ ወጣት ናቸው ግን ዶክተር በዛብህ ግን በጣም የድሜ ባለጸጋ የሁሉ ነገር ባለጸጋ ሆኑ ሰው ናቸውና እንደዚህ አይነት ስህተት ውስጥ እንዴት ይገባሉ የሚለው ነገር በጣም እየሳሰበኝ የመጣው። ግን ለማንኛቸውም እንግዲህ የቱን ይሃል እንደሚሄዱ እናቃል። ዋናው ግን የኢትዮጵያ መንግስት በፌደራል መንግስቱም የፕሬዝዳንቱም ቢሮ ይሄን ነገር በአስቸኳይ መልስ መስጠት መቻል አለበት። አግሮ የሙስሊም አፈላላጊ ኮሚቴዎች መፍትሄ አፈላላጊ ኮሚቴዎች ከፌደራል ጋራ ተደራድረናል ብለው ያን ሁሉ ችግር ሲፈጠር መንግስት መጨረሻ ላይ እንኳን ለማስተባበል አልሞከረም። ድርድር ለማድረጉንም አልተናገረም። ውቅና እንደሰጣቸው አድርጎ ነው ያ ሁሉ ጦርነት ውስጥ የተገባውና አሁንም አንድ አይነት ሁኔታዎች እንዳይደገሙ የሚያዳምጡ የመንግስት ባለስልጣናት አስቸኳይ እርምጃ እንዲወሰድ ይወስዳሉ ወይንም ደግሞ እንዲወሰድ ያደርጋሉ የሚል ግምት አለን። ጠቅላይ ሚኒስትር
ሁኔታዎችን ግልጽ ማድረግ
በጣም
የመንግስት አቋም በዚህ ላይ ምን እንደሆነ
አው
ኢኩቮካል ባልሆነ መንገድ ቁርጥ አድርገ መናገር አለ። ስለዚህ ሀገር አይመራም።
የመከላከያ ሚኒስትሩ አቶ ፈርጌሳ አቶ ሽፈራው ሽጉጤም የሽግግር መንግስት የሚባል ነገር የለም ብለዋል ማለታቸው በቂ አይደለም። እንደውም እየጨመረላቸው አይኑን አፍጦ ፈረንጆቹን አስከትሎ መጥቷል። የፈረንጆቹም አፈቀላጤዎች ደግሞ ሊጨማምሩበት ይችላሉና እነዚህ ነገር ባስቸኳይ የጠቅላይ ሚኒስትሩ ቢሮም ሆነ የፕሬዝዳንት አንደኛ ፕሬዝዳንቱ ምንድነው የተነጋገሩት? ምን ተነጋግረው ምን ተስማምተዋል? ምን ሐሳብ ቀርቦላቸው ምኑን ደግፈዋል ምኑን ተቃውመዋል? ይሄ በደግ ግልጽ ሆኖ መውጣት መቻል አለበት። ከዛ ባሻገር ግን የጠቅላይ ሚኒስትሩ ቢሮ የፌደራል ኮሙኒኬሽን እነሱም ሆነ በመንግስትም በኩል ያለው ይሄ ነገር አንድ ነገር መምጣት አለበት። ጠቅላይ ሚኒስትር አብይ ከተመረጡ አሁን ሶስተኛ ሳምንታችን ይዘናል። በተለያዩ ቦታዎች ወጥተው ብዙ ንግግሮችን አድርገዋል። በነገው ዕለት እንደውም አዳዲስ የሚኒስትር መስሪያ ቤቶችን መዋቅርን በማስተካከል እንዲሁም ደግሞ አዲስ ሹመቶችን ሊሰጡ እንደሚችሉም እየተገለጸ ነው። ከዛው ላይ ግን አባዱላ ደግሞ ከአፈጉባኤነታቸው ይለቃሉ ተብሎም ደግሞ ይባላልና እንደሚለቁም በአንድ ቃል መልስ ላይ አዳምጫቸዋለሁ። የሥራ ልምድ ነው በቀደመታ ሚሊኒየም አዳራሽ ሲናገሩ ጠቅላይ ሚኒስትሩ የሥራ ልምድ በብቃት ያለው የሚለውን ነገር ሲናገሩት የሰማው መስሎኝ ነበር ባልሳሳት። የሥራ ልምድ ካላቸው ምንድነው ችግሩ አባዱላ ከዛ ቦታ መነሳት ነው ወይንስ ደግሞ እንደው የሚያዳምጥ ለሐሜት እንጋለጣለን ነገርየው እንደው እሱን በልና ወደ ሌላ ሌላ
ትልቅ ነገር ሰንሽ ብዙ ሰው ገር ያሰኝ ነገር ሰሞኑን የምክር ቤት ላይ ሲጣፉ ደቡ
አዎ
ተቀራጥሏል ወይዘሮ ሽታይ ነበሩ ፓርላማውን ሲመሩ የነበረው
አዎ
እና ለምንድነው የሚል ነገር ሰው ውስጥ ዝም ብሎ ተነስቶ ነበር እንደው ተቀያይሞ ይሁን ምናምን ብሎ የገመሰ ነበሩ አሁን እንግዲህ ስንሰማ የምክር ቤቱ አቶ ጉባኤ ትልቅ ስልጣን ነው የርዕሰ መስተዳድሩም ከአንድ ድርጅ መሆናቸው ወይም በሌላ አነጋገር ኦሮሞ መሆናቸውም ማለት ሊሆን ይችላል እንደው ስልጣን መጠቅለል አይነት ሆነብኝ የሆነብን ስለዚህ እኔ ልነሳና ሌላ ምረቱ አይነት ነገር ነው እንግዲህ
አዎ እንደዛ ነው ያሉት
በመሰረቱ በመጀመሪያ ደረጃ መንግስት የመሰረተው ምክር ቤቱ አብላጫ መቀመጫ አግኝቶ ያለ እንደ ኢህአዴግ ነው መንግስት እየመራ ያለው የፌዴራል መንግስቱ እንጂ እንደ ኦፒዲኦ ብአዴን ምናምን አይደለም ውክልል ላይ ነው ያለው ስለዚህ ኢህአዴግ ደግሞ እዛ ጋር ከብአዴን አስቀመጠ ከህወሓት አስቀመጠ ምንም የሚያመጣው ለውጥ የለም ስለዚህ ከብአዴን ከመጣ ስልጣን መከፋፈል የሚሆንበትና ከዛው ከኢህአዴግ ሆኖ ግን ክልል ላይ ከሚያስተዳድረው ከሌላኛው ከሆነ ስልጣን ሞኖፖሊ ማድረግ የሚለው ሀሳብ በራሱ በመሪ ደረጃም ትክክል አይደለም። እያስተዳደረ ያለው ክልሉን አራት ሆነው አይደለም ኢህአዴግ ሆኖ የፌዴራል መንግስቱን የሚያስተዳድረው ኢህአዴግ እንጂ ኦፒዲዮ ምናምን ተብሎ ተሸንሽኖ አይደለም። ስለዚህ ከዛኛው ከዚኛው ባይሉ ጥሩ ነው። በመሪ ደረጃ እርስ በርስ የሚቃረን ነገር ነው። ሌላ የብቃት ነገር አንስተዋል። በቀደማን ሁሉ ጊዜ የሚነገር ነው። ምንጊዜም አገር የመምራት ስራ ተቋም የመምራት ስራ በብቃት የሚሰራ ነው። ስለዚህ ብቃት ነው የመጀመሪያ ሰዎችን ስትመለምን ብቃት ነው። እዚህ ብቃት ውስጥ እንዳለው የስብጥር መጠን ስብጥሩ ሊታመጣት ይችላል። ሁሉ ብቃት ያላቸው በርካታ ሰዎች ይመጡላል። ያን ጊዜ ሁለት በሁለተኛ ደረጃ የብሔር ተዋጽኦንም ወደ ማመጣጠን ትሄዳለህ። ይህን ከትም ብሎ ጀምሮ መለስ ዜናዊ ጠቅላይ ሚኒስትር በነበሩበት ጊዜም የተነገረ ነገር ነው። በመጀመሪያ ብቃት፣ ከዛ በኋላ ግን በተቻለ መጠን የብሔር ተዋጽኦ ማመጣጠን እና ይሄ በሚነገርበት ጊዜና ከምንም በላይ ብቃት በምንፈልግበት ጊዜ የአንድ ድርጅት ሆኖ ቅድም እንዳልኩ በመርህ ደረጃ ምንም ሊዋጥ በማይችል ሁኔታ መነሳታቸው ተገቢ አይመስልም። እንግዲህ ያም ሆነ ይህ ያው ይነሳሉ ማለት ነው።
አሁን እንደ ሁኔታው
ማኑ ግን ብዙ ትርጉም የሚሰጥ አይደለም። ሌላ ካቢኔ ይዋቀራል። እንግዲህ አዲስ ሹመቶች እንሰማለን። አሁን የሚያሳስበኝ ነገር እኔ ይሄኛው የአምስተኛው ዙር መንግስት ከተመሰረተ አሁን ሶስተኛ አመቱ ነው።
በሶስት አመት ጊዜ ሶስት ጊዜ
ካቢኔ በሶስት አመቱ ሶስት ጊዜ ነው የተቀየረው። ሶስት ጊዜ ነው ካቢኔ የተቀየረው። አንድ መስሪያ ቤት በሶስት አመት ውስጥ ሶስት ሚኒስትር ያያል ማለት ነው። አመለ ይሄ ማለት ስራ የሚሰራበት ረጅም ጊዜ እንዲባክን አድርጓል። አሁን የማውቀው አዲስ መንግስት ተመሰረተ እና አዲስ ሚኒስትሮች መጡ የተወሰነ የምትንደረደርበት ጊዜ አለ። ሁለት ወር አንድ ወር ሶስት ወር ከዛ በኋላ አሁን የሚቀጥሉት አምስት አመታት ባህሉን ልማዳዊ አሰራሩን ህጉን ሁሉ ከነ ችግሮቹ አውቀህ በየቀኑ የአፈጻጸም ብቃትን እያስተካከልክ የምትሄድበት ረጅም መንገድ ነው ከፊት ያለው። ከዛ መጣና በማዕከል ላይ ኃይለማርያም ራሳቸው አፈረሱት። በጥንቀት መታደስ ነው ተብሎ አዲስ እንደገና መጣ። እንደገና የመለማመጃ የረጅም ጊዜ ወሰድ ልካሁን እዛ እንትን ውስጥ ገብተው ብዙዎቹን በጣም ጠንክረው የሚሰሩና በደንብ የገባቸው ሚኒስትሮች ተፈጠሩ። አሁን ደግሞ ነገ ሌላ ሊጀመር ሌላ ሶስት ወር ናባክ ነው። በአጠቃላይ ረጅም የማስፈጸሚያ የመቆራረጥ ሂደቶች ተፈጥረዋልና ይሄ ችግር ያሳስበኛል
በጣም።
የመዋቅር ለውጥ ደግሞ እዚህ ላይ ደግሞ የመዋቅር ለውጥ ሲጨመርበት ደግሞ
በሌላ
ድብልቅ ልቁ ነው የሚወጣ
እና እሱ ራሱ
ለምሳሌ አንድ ሚኒስትር መስሪያ ቤት ስታፈር
ከአንዱ ጋር አስተጋናኘው
ሁለት ሌሎች ስትከላከል ከሚኒስትር መቀየር ጋር ተዳምሮ ስራ ክፍተት ይፈጠራል። እነዚህ ራሳቸው ህዝብ ላይ የሚፈጥሩት ቅሬታ አለ። ህዝብ ምን ማስተራከር ህዝብ ቅሬታዎችን ያነሳል። ምክንያቱም የተጀመሩ ነገሮች ይቆማሉ። አሁን ይሆንልኛል ብሎ በዛ በመጣበት ሁኔታ የሚጠብቅ ሰው ድልይ ይፈጠርበታል ወይ አዲስ አሰራር ይመጣል። ያን ግራፍ ኮምፕሌንቶች ነው የሚነሱት። እና ይሄ በራሱ አንድ ችግር ሌላ ያለ መረጋጋት አቅም ሁሉ ሊፈጠር የሚችልበት ሁኔታ አለና በተቻለ መጠን እንደው ፍርስስ ባይደረግ ጥሩ ነው።
ወስንግልናለና
አላፊነት የተረከበ ጠቅላይ ሚኒስትሩ ነው። ግን ይህንን ውጤት ማሰብ ግን ተገቢ ይመስለኛል። ብዙ ሰዎች ያዩት ሰዎች ያሳስባቸዋል።
አማካሪ ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር ኃይለ ማርያም አማካሪዎቻቸውን በሙሉ የጠቅላይ ሚኒስትሩ ምክር ቤት አማካሪዎችን አያስፈልግም ብሎ አፍርሶ ነበርና ያለ አማካሪ ከርሞ ነበር ለተወሰነ ጊዜ። አይ ሆፕ ጠቅላይ ሚኒስትር አብይ ጥሩ አማካሪዎች ይኖራቸዋል የሚል ግምት አለኝ። እንግዲህ ከስራቸው እናይን እንችላለን። ወደ ወቅታዊ ሆነ በጣም ችግር አገሪቱን ፈተና ውስጥ የከተተ አዲስ አይ ነባራዊ የሆነ የነበረ ክስተት ነው። በተለይ እዚህ ውጭ ምንዛሪን በተመለከተ ካለፉት 7 አመት 6 አመት ነው ከሁለተኛው
የመጀመሪያው ድግትና የመጀመሪያው የጂቲፒ የመጨረሻ አመት ነው የጀመረው።
አዎ። እና ከዛን ጊዜ ጀምሮ ያለ ችግር አለ የውጭ ምንዛሪ እጥረት። የውጭ ምንዛሪ እጥረቱ እኔ አርግት ጠቅላይ ሚኒስትሩም ሲናገሩ ሰምቻቸዋለሁ ከባለ ሀብቶች ጋር አቆጭለው በቀደም ሲወያዩ እኔ እናንተ የዛሬ 4 አመት 5 አመት አውርተንበታል አሁን የገንዘብ ምንዛሪው ሊለወጥ ሲልም ተከራክረንበታል። እናንተ እኔ ችግር አለ ብየምለው የሚወጡት እቃዎች ይወጡትን ይhall ብሩን ግን ይዘው አይመጡም ባይልኝ እኔ ከአንተ ከዚህ በፊት ተጋጋሚ ዘራ ነው እና ያንን እንዴት ታሳይርገው ነው ስለ ውጭ ምንዛሪ በጣም ተለቅ ባለ መልኩ ከነጋዴዎች ጋር አውርተዋልና ምን አገኘህበት እስቲ ስለሱ እናውራው ትንሽ።
እሺ ይሄ ለአሁን አንተ ያነሳው ነገር ኤክስፖርት የተደረገው ገንዘብ ግን እሷ ይሄናል ዋጋ ያለው ወጣ የሚለው ነው እንጂ ሬጅስተር የሚደረገው አክቹዋሊ ገብቷል የሚለው ላይ ክፍተት አለ።
በጣም
ታስተውሽ እንደሆነ የዛሬ 7 አመት 8 አመት ጀምሮ ሲነሳ የነበረ ችግር ነው። በተለይ አንድ ጊዜ ከዚህ ከአበባ ኤክስፖርት ጋር ተገናኝቶ
ትክክል
ወደ ውጭ የተላከው አበባና ከአበባ የተገኘው
ገንዘብ
አገሪቱ ያገኘችው የውጭ ምንዛሪ ከግማሽ በላይ ልዩነት ያለው ሆኖ ተገኝቶ ነበር። ይሄ ማለት ምንድነው? እሱ ገንዘብ ወደ ሀገር ውስጥ አይገባም ማለት ነው። በቃ አለ መጀመሪያ ገንዘብ ወደ ሀገር ውስጥ ይገባል። ከዛ በኋላ የውጭ ኢንቨስተር ከሆነ ከትርፉ ላይ ወደ ውጭ የሚልከው ይኖረዋል ወደ ሀገሩ። ይሄ የትም ሀገር ያለ ነው። ከዚህ ውጪ ኤክስፖርት አድርገህ ገንዘቡን ውጭ የምታስቀርበት እና ከዛ በኋላ እዚህ ከባንክም እየተበደርክ የምትሰራበት ሁኔታ መኖር የለበትም። ኤክስፖርት አደረግኩ የሚል ሲል ያ ወደ ብሔራዊ ባንክ ገቢ መሆኑ መረጋጋት አለበት። ይሄ ችግር አለ። ይሄ ክፍተት የዛሬ 8 ዓመት በአበባ ላይ በጣም ሲያወዛግብ ነበር። ከዛ በኋላ ምን እንደደረሰ የተነገረ ነገር የለም። ሁኔታው ግን እሱ እንደቀጠለ ነው። ኤክስፖርት የውጭ ገበያ ላይ የዓለም አቀፍ ዋጋ መቀነስ እና የኢትዮጵያ ኤክስፖርትን በሚፈልገው ልክ አለማድረግ ብቻ ሳይሆን ኤክስፖርት የተደረገውን በአግባቡ ያለመመለስ ይችላል። ለዚህ ደግሞ ጠቅላይ ሚኒስትሩ ፊት ለፊት ለምን እንዳልተናገሩት አላውቅም እንጂ በእጃ ዙር የተናገሩት ይሄንን ነው።
ትክክል።
ውጭ ሀገር ቻይናና ዱባይ ያሉት ቻይናና ዱባይ ያከማቻችሁት የውጭ ምንዛሪ አለ ይሄንን ፍጡን እንደ ልመናም ነው።
ትክክል።
እንደው ሀገር ስትታመም ያልደረሰ በኋላ ለቀብር ቢመጣ ምን ያደርግልናል ነው ያሉ። እንደ ልመና ነው ያቀረቡት። የልመና ጉዳይ ግን አይደለም። ወንጀል ነው የተሰራው። አንድ ሰው ኤክስፖርት አድርጎ ኤክስፖርት ባደረገው ልክ የውጭ ምንዛሪ ወደ ሀገር ውስጥ ካላስገባና ወደ ውጭ ሊልከው የሚገባውንም ህጉ በሚፈቅድለት መሰረት ሳይሆን ከቀረ ያወጣው ህግን ተቀያጭነት አለበት። ስለዚህ ውጪ አከማቻችሁትን አምጡ ነው አምጡ። ምን ያህል ነው ውጪ አከማቻችሁት? ምን ያህል ነው ወደ ሀገር ውስጥ ማስገባት የነበረባቸው አይተሞች ምርቶቹ ወጥተው ገንዘቡ ያልገባው የውጭ ምንዛሪ ያልገባው? ይሄ ይህን ማጣራት ከባድ አይደለም። ኤክስፖርት በኮንትሮባንድ የሚወጣው ጦና በህጋዊ መንገድ የሚወጣው እየተመዘገበ ስለሆነ ምን ያህል እንደተሸጠ ስለሚታወቅ ትላልቆቹ ኤክስፖርተሮችን ቼክ መመርመር ነው። ከዛ በኋላ ይህን ያህል በውጭ አስቀምጠሃል ወይ በውጭ ሌላ ቦታ ኢንቨስት አድርገሃል፣ ይሄ ሀገር አፍ ስለሆነ መልሰው ነው። በዚህ መንገድ ነው መኬድ ያለበት። ለወደፊትም
እሱን መጠናከር ያለበት
የኤክስፖርት መጠናችንን መጨመር በተለይ የማኒፋክቸሩን ሴክተሩን በታሰበለት ልክ አሁን ኢንዱስትሪ ፓርኮቹ ሁሉም ወደ ስራ ሲገቡ መጨመሩ አይቀርም። ለምሳሌ የአዋሳው እስከ 2 ቢሊዮን ድረስ ያስገባል ነው የሚባለው በአመት። ሌሎችም እንደዚሁ የአዋሳውም የመቀሌውም የኮምቦልቻውም ባለ ሀብቶች ወደ ውስጥ እየገቡበት ነው። እነዚህ በቀጥታ ኤክስፖርት ላይ ብቻ ያተኮሩ ስለሆኑ በሙሉ አቅማቸው መስራት ሲጀምሩ መጨመሩ አይቀርም። አሁን የፋርማሲቲካልም እየተሰራ ነው እዚህ ክሊንቶ ላይ እሱም ወደ 700 ደርሷል። እነዚህ እንዳሉ መጨመሩ እንዳለ የቡና ምርትን በጥራትም በመጠንም ሰሊጡንም በጥራትም በምርትም በጫቱንም መጨመሩ እንዳለ ሆኖ መጨመሩ ወደ ውጭ መላኩ ብቻ መግባታችንን ስለማግኘትን የሀገሪቷን ስላላረጋገጠ በትክክል ገቢ የሚሆንበትን ሁኔታ መቆጣጠር አንደኛው ትልቁ ስራ መሆን አለበት።
ሁለት ነገሮች ያነሱት
አለበለዚያ
አንድ
100 ቢሊዮን ልከ 6 ቢሊዮን ብቻ ልታገኝ ይችላል። ስለዚህ ምንም ባቆሳው ዋናው ነገር ገንዘቡ እንዲገባ ክትትልና ቁጥጥር ማድረግ፣ እዚህ ላይ ጠንካራ ስርዓት መዘርጋት።
ስለ ስኳር ፋብሪካዎችም አንስተው ነበር ያነሱት። አመርተን ሸጠን ገንዘብ እናገኛለን ብለን ለራሳችን መንቻል ስላልቻለን በፎሪን ካርሲ መግዛት አለብን አሉ። በቀደምት አንድ ውይይት ላይ ደግሞ ያዳመጥኩት ምን ነበር፣ ዘይት። እኔ አስተውሳለሁ ድሮ እኔ ከአዲስ አበባ ሳልወጣ የዘይት መጭመቂያ በየመንደሩ ነበር። የሚገርም ነገር የኑግ ዘይት የሰሊጥ ዘይት እየተባለ በአንድ ሊትሩ 1 ብር በጣም ጥሩ የሆነ ዘይቶች ይሸጡ ነበር። አሁን ምርቱ ይያልን የዘይት ፋብሪካ እንኳን ማቋቋም አልቻልን። ወይንም ደግሞ የዘይት ፋብሪካ እንዲቋቋም በቀደም ታ ትንሽ ነገር አይሆን አንድ ዶክመንተሪ ነገር፣ ግን ያም ሆኖ ግን ከውጭ ነው የምናስመጣ። የውጭ ምንዛሪን እኮ ማካበት ምን ይችላል የምንገዛቸውን እቃዎች አገራችን መስራት እስከቻልን ድረስ ብንሰራቸው ይሄ ችግር አይመጣም። ይሄንን ተሳቢ ያደርጋሉ ከንግግራቸው። ይሄንን ተሳቢ የሚያክንያቶቹ የጥረቶቹ ምክንያቶች ሲገልጡ እነዚህ ነገሮች ያነሷቸው አሉ። ግን እነዚህ በሚደረግበት ጊዜ ምንድነው እየተደረገ ያለው? የዘይት ፋብሪካ ምን አልነበረ አንድ ቦታ ነበር ማስተውሶ፣ ግን እነሱ ነገሮች አሉ። የጨርቃ ጨርቅ ፋብሪካ አለን ግን ከውጭ ጨርቅ ይመጣል። የጫማ ፋብሪካዎች አሉን ከውጭ ጫማ ይመጣል። መኪናዎች ኢትዮጵያ ውስጥ ይመረታሉ ባይሆን ይገጣጠማሉ። ከመንግስት መስሪያ ቤት ጀምረህ ግን የሚነዳው የጃፓንና የኮሪያ ትላልቅ በጣም የውጭ ምንዛሪ የሚወስዱ መኪናዎች ናቸውና እነዚህንስ ነገሮች እንዴት ታይቷል? እንዴትስ መታየት አለባቸው? ያለችን የተወሰነች ጊዜ ነች አሁን።
እሺ እንግዲህ አሁን ኤክስፖርትን ከማሳደግ ውጪ የውጭ ምንዛሪ ወጪ የምታደርግባቸውንም እቃዎች መቀነስ የሰብስቲቱት ማድረግ ሀገር ውስጥ በማምረት አንዱ ነገር ነው። ብሎ ኢትዮጵያ የምግብ ዘይት የተወሰነ ለዚህ ለሀየር ክላሱ በተወሰነ ደረጃ ይገባ እንደሆን እንጂ በዘይት ኮንሳምፕሽን ትናንሽ በየሰፈሩ ያሉ የዘይት መጭመቂያ ቤቶች አሉ፣ በእነሱ ነበረ የሚሸፈነው። አሁን ግን በእነሱ ሊሸፈን አልቻለም። እንግዲህ ጊዜ ይወስድብናል። በጣም የኮንሳምፕሽናችን መጠን ጨምሯል። የአገሪቷ የመግዛት አቅም የህዝብ የመግዛት አቅም ስለጨመረ ድሮ ገጠር ዘይት የሚገዛ ሰው የለም። ቅቤም ካለ ቅቤ ትንሽ ይጠቀማሉ እንጂ ዘይት ከአርሶ አደሩ የምግብ ኮንሳምፕሽን ውስጥ አልነበረም። አሁን ግን 80% የሚሆኑ አርሶ አደር ልክ እንደ ከተማ ዘይት የሚገዛበት ሁኔታ ተፈጥሯል። የከተማውም ኮንሳምፕሽን በመጠን ጨምሯል። ይሄ በጣም ይሄ ብስኩት ፋብሪካዎቹ ምናምኑ ብዙ ራሱ እንደ ኢንፑት የሚጠቀሙበትም በስተዋል እና በዚህ በጨመረው ዲማንድ ልክ አገሪቱ ማምረት ያልተቻለበት ሁኔታ ነው ያለው እና ኤክስፖርት ላይ የምናተኩረው ነው ያህል እንደዚህ አይነት በጣም በከፍተኛ ደረጃ ኮንሱም የምናደርገው ወደ 4 ቢሊዮን ብር ነው የሚወጣው አሁን ዘይት ፓልም ዘይት ከውጭ ለማስመጣት አገሪቱ ዘይት ብታመርት 4 ቢሊዮን ብር ሴቭ ማድረግ ማለት ቀላል ነገር አይደለም። ሌላ አሁን አንተ የተከስክልኝ ነገሮች አሉ ቸርክ አደርክ።
አዎ
አገሪቱ ውስጥ በውጪ ስታንዳርድ የቅጥር ዘመን ስለሆነ ህዝብ የተሻለ ኳሊቲ እና ውበት ያለው ነገር ስለሚፈልግ አገሪቷ ውስጥ ቴክስታይል አምርተው ወደ ውጭ ለውጭ ገበያ ማቅረብ ብቻ ሳይሆን ተመሳሳይ ቴክስታይል አገር ውስጥ ገበያ ላይ ማቅረብም መታሰብ አለበት። ኢምፖርት ሰብስቲቱት የማድረግም ነገር መሰራት አለበት። ህዝቡ ያለውንም የመጠቀም ልምድ የለውም። እዚህ ላይ የሀገር ውስጥ ምርትን የመጠቀም ልምድን ማዳበር አለበት። እንግዲህ ዓለም አቀፍ የንግድ ስርዓት ውስጥ የዚህ የትኛው የነፃ ትሬድ ኤሪያ ውስጥ እኛ ላይ ተጽዕኖ እንደሚያሳድር አላውቅም እንጂ ሀገር ውስጥ የሚመረት ምርት ካለ የውጭው ከውጭ የሚገባው ምርት ላይ ታሪፉን ከፍ አድርገህ የሀገር ውስጥ እንዲህ ፍጆታ እንዲውል አድርገህ ማለማመድ አለ። ሌላ ደግሞ እንደ ታክስ መገለጫ አድርገው የሀገር ውስጥ ምርት የማይገዙ ሰዎች አሉ። ለምሳሌ ቴክኖ ስልክ መያዝ ማንም አይፈልግም። የመንግስት መስሪያ ቤቶች ባለቆቻቸው ስልክ ሲገዙ ቴክኖ የመጨረሻ ጥሩ ስልኮች አሉ ሀገር ውስጥ የሚገጣጠም ነው። ቴክኖ ስልክ አይገዙም። ሳምሰንግ ስልክ ነው ገዝቶ የሚሰጡት። ተሽከርካሪ የመንግስት መስሪያ ቤቶች በከፍተኛ ገንዘብ ከዳይሬክተር ጀምረው ያሉ ሰዎች እንግዲህ አንድ መስሪያ ቤት ውስጥ 4-5 ዳይሬክተር አለ፣ 3 ሚኒስትር ቢኖር 7-8 መኪናዎች ይስተካሉ ለፐርሰናል አውቶሞቢል። ስለዚህ ፐርሰናል ከሀገር ውስጥ የተገዙ አይደሉም፣ ከውጭ የተገዙ ናቸው። ሀገር ውስጥ ግን በርካታ የመኪና መገጣጠሚያ ፋብሪካዎች አሉ። በፈለከው ስታንዳርድ ፎር ዊል ድራይቭ ትልልቅ መኪናዎች፣ ትንሽ የቤት አውቶሞቢሎች የሚገጣጠሙ ከዛ መግዛት አለባቸው። እስካሁን ይሄ እየተደረገ አይደለም። ህዝቡ ራሱ ሀገር ውስጥ የሚመረተውን አውቶሞቢል አይደለም የሚጠቀመው። አዲስ አበባ ላይ መኪና እንደ ዳቦ ነው የሚሸጠው።
እሺ
ሳናት ድሮ እዛም የምታገው ዳቦ ቤት ነው። አሁን ግን እስኪ በዚህ በመስቀል ፍላወር መንገድ ላይ ኦሎምፒያ ተነስተው ወደዛ ከፊት ለፊት በዛ ምንድነው ነው የምትለው? በሙሉ ከውጭ የመጡ መኪናዎች ናቸው። ሀገር ውስጥ ያሉት መኪና መገጣጠሚያዎች ደግሞ በተለይ እነዚህ ከውጭ የሚመጡ በውጭ ምንዛሬ የሚመጡ ሰከንዳንድ መኪናዎች እኛን እየጎዱን የማምረት አቅማችንን እየቀነሱ ነው እያሉ ነው። ግን ምን መከልከል ነው? ታሪፍ መጫን ነው የሀገር ውስጥ ቢያመርቱ አንድ የገባ በውጭ ምንዛሬ የገባ አለ፣ እሱን ትጠቀማለህ። ሁለት አገሪቷ ውስጥ ቫሊዩ አድ ስለሚያደርግ
በጣም
ከእውቀት እና ከቴክኖሎጂ ሽግግር በተጨማሪ ለብዙ ሰው የስራ እድል ይፈጥራሉ።
በጣም
እነዚህ ነገሮች ሁሉ ነው የሌሉት። እና እንደው ዝም ብለን የውጭ ምንዛሬ አጠረን የስራ እድል ተፈጠረ እጥረት ተፈጠረ የሚለው ላይ ብቻ አይደለም ማተኮር ያለብን። እነዚህ በተጨባጭ በእጅ ያሉና ሊደረጉ የሚችሉ ናቸው። ዝርክርክ ነው ያለው እዚህ ላይ ያለው
እንግዲህ
ጠቅላይ ሚኒስትር ጠበቅ አድርገው በአንድ በሁለት ዓመት ውስጥ ያስተካክሉ ብዙ ለውጥ ማምጣት።
በጣም ነው የማመሰግነው። አሸናፊ ሰዓታችን አለፈች። እንግዲህ በሚቀጥለው ደግሞ እንደገና እንሞክሯለን በሌላ መልኩ። ብዙ ነገሮች ስለ ጠቅላይ ሚኒስትሩ ንግግሮች ለማውራት ፈልጌ ነበር፣ ግን ዋናው እዚህ የሰላማችንና የመረጋጋታችን አንዱ ትልቁ ነገር እሱ ላይ ማተኩሩ ሳይሻል አይቀርም ከሚል ነው ወደዛ የጎተትኩ። ለማንኛቸውም አመሰግናለሁ ለትብብርህ። የሚቀጥለው ሳምንት እስከምንገናኝ በሰላም ያደርሰን እንገናኛለን። አድማጮች፣ ይህ የምታዳመጡ ኢትዮጵያን ድምፅ የሬዲዮ አገልግሎቱ በየሳምንቱ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ነው። ዝግጅታችን ለማደማመጥ በድህረ ገጻችን www.thevoiceofethiopia እንዲሁም ፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ለዛሬ ያለን ሰዓት እዚህ ላይ ያበቃል። በሚቀጥለው ሳምንት እስከምንገናኝ ድረስ ለሀገራችን ሰላም፣ ደስታ፣ ብልጽግና፣ ፍቅር ትልቁ ግን ሰላማችን ደህና ሁኑ። Le
የሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም